ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ የካቲት 4 2014 ስርጭታችን ጀመረ።
አባሎቻችን በደሴና ወልዲያ የነበሩ ሲሆን በቆይታቸው ያስገድዶ መደፈር ጥቃት ተደረሰባቸው ሴቶች እንዲያገለግል 2000 ሽክ የሴቶች ንጽህና መጠበቂያ ቁሳቁሶችን የልብስና የጥርስ ሳሙና የጥርስ ቡርሽ እንዲሁም በፀሐይ ኃይል የሚሰራ የእጅ ባትሪ አበርክተውላቸዋል።
የዓለም አቀፍ ቀይ መስቀል ኮሚቴ የኢትዮጵያ ቃል አቀባይ ፋጢማ ሳኩር ነው የሰማችኋቸው። ኮሚቴው ሰሞኑን አማራ ክልል ለሚገኙ ተጎጂዎች ያቀረበውን የቁሳቁስ አቅርቦት በተመለከተ ዝርዝሩን ቆየት ብለው ያስረዱናል። ከዚህ በተጨማሪ ከደቡብ ሱዳን ድንበር አቋርጠው ኢትዮጵያ ጋምቤላ ገቡ የሙርሌ ታጣቂዎች ትናንት 3 ሰዎችን መግደላቸውንና 2 የደቡብ ሱዳን ስደተኞችን ማቁሰላቸውን ክልሉ አስታውቋል። ኦፌኮ በሳውዲ አረቢያ ሰር ቤት ውስጥ ለሚገኙ ለኢትዮጵያውያን ዜጎች መንግስት ባስቸኳይ ሊደርስላቸው ይገባል ሲልም አስታውቋል። እነዚህና ሌሎች ዝግጅቶች በምሽቱ እናስደምጣቸዋለን። ፕሮግራሙን እየመራ የምቆየው ሀብታሙ ስዩም ነኝ። በድምጽና ምስል ምህንድስናው ደግሞ ኤልያስ አስማረ አብሮናል። በምስልና ድምጽ ቅንብሩ ከኤልያስ በተጨማሪ ሲሳይ አሸናፊና ግርማ ደገፋም አብሮናል። የዌብና ማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያው ናት። ዋና አዘጋጅ ደግሞ ሲዮን ግርማ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ ላይ ደግሞ @voamharic ላይ በቀጥታ በመደመጥ ላይ ይገኛሉ። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ እንጋብዛለን። አስቀድመን አጫጭር የዓለም ዜናዎችን እናሰማችሁ።
ከናስልኝ እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ትላንት መላይቱ ሱዳን አውራ ጎዳናዎቿ በሰላማዊ ሰልፈኞች ተሞልተው ውለዋል። የሱዳን ጸጥታ ኃላፊዎችም በመላ አገሪቱ የተቀጣጠለውን የተቃውሞ ሰልፍ ለማስቆም አስለቃሽ ጭስ ተጠቅመዋል። የደንገረመው ዝርዝሩን ይዛለች።
ትላንት ሐሙስ በሱዳን ወታደራዊ መፈንቅለ መንግስቱን የሚቃወሙ በሺዎች የሚቆጠሩና በአብዛኛው ወጣት ወንዶችና ሴቶች ተቀላቀሉበት ሰላማዊ ሰልፍ ተካሂዷል። ዋና ከተማዋ ካርቱም ያሉ ሰልፈኞች ወደ ብሔራዊ መንግስቱ ያቀኑ ሲሆን በመላው ሀገሪቱ ያሉ ሰልፈኞቹ ወታደራዊው መንግስት ስልጣን እንዲመልስ ጠይቀዋል። ጃፋር ከድር የፖለቲካ አክቲቪስት ናቸው።
የሱዳን አክቲቪስቶች በካርቱም በጀሺራና በምስራቅ ዳርፉር ሳይቀር የማያቋርጡ አብዮቶችን ቀጥለዋል። ይሄ አብዮት ግቡ የሆነው አብዱል ፈታህ አልቡርሃንና ጀነራል መሐመድ ሐምዳን ዳግሎን መፈንቅለ መንግስት በመሻር ዲሞክራሲያዊና በሲቪል አስተዳደር የሚመራ አገር ሳይመሰረት አይመለስም።
የሱዳን ባንዲራና በሰልፍ ላይ ህይወታቸው ያለፉ ሰዎችን ፎቶዎች ያነገቡና በከፍተኛ ድምጽ መፈክሮችን የሚያሰሙ ሰልፈኞች መፈንቅለ መንግስቱን በመቃወም ሀገሪቱ ያቋረጠችውን በሲቪሎች የሚመራ ዲሞክራሲያዊ የሆነ መንግስት ሽግግር እየጠየቁ ይገኛሉ። ሰልፈኞቹን ለመበተንም ፖሊስ አስለቃሽ ጭስና የፕላስቲክ ጥይት የተኮሰ ሲሆን ድንጋይ በሚወረውሩ አድመኞችም ላይ ውሃ ረጭቷል።
ኳድ በሚል መጠሪያ የሚታወቀው የአራት ሀገሮች መደበኛ ያልሆነ ቡድን አባላት ዩናይትድ ስቴትስ፣ አውስትራሊያ፣ ጃፓን እና ህንድ የኢንዶ ፓስፊክ አካባቢ ሌሎችን አስገድዶ አንዳች እንዲያደርጉ ከሚከናወን ማናቸውም ድርጊት የጸዳ መሆኑን ለማረጋገጥ ባሉት እቅድ ዙሪያ ያላቸውን ትብብር ለማጠናከር ቃል ገብተዋል። እያደገ ባለው ኢኮኖሚያዊ እንቅስቃሴዋና እያሳየች ነው ባሉት ወታደራዊ መስፋፋት ሳቢያ በቻይና ላይ ከተነጣጠረውና በተዘዋዋሪም ከተገለጸው ማስጠንቀቂያ ያዘለ መልእክታቸው በተጨማሪ የአራቱ ሀገሮች ከፍተኛ ዲፕሎማቶች የአየር ንብረት ለውጥን ለመቋቋም፣ የኮቪድ ወረርሽኝን ለመከላከልና ሌሎች ስጋቶችን በሚመለከቱ ርዕሰ ጉዳይ ዙሪያ መክረዋል። የውጭ ጉዳይ ሚኒስትሮቹ የሰብአዊ እርዳታ፣ የጸረ ሽብር፣ የሳይበርና የባህር ደህንነት ጥበቃን እንዲሁም ብርቱ ፈተና የገጠመውን ዓለም አቀፍ የምርቶች አቅርቦት በተመለከቱ ጉዳዮች ዙሪያም ተባብረው ለመስራት ቃል ገብተዋል። ከቡድኑ መሰረታዊ የትኩረት አድማስ ውጪ ቢሆንም ሞስኮን ዓለም አቀፍ ደንቦችን መሰረት ላደረገ ፍርሃት ፈተና ደቃኝ አድርገው ይሳሉት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ቡድናቸው ዓለም አቀፉ ፍርሃት ተጠብቆ እንዲቆይ ያደርጋል ሲሉ የተናገሩትን ጨምሮ በዩክሬን ጉዳይ በምዕራቡ ዓለምና በሩሲያ መካከል እየተባባሰ የመጣውን ቀውስና ፍጥጫ ዋነኛ የመነጋገሪያ አጀንዳቸው አድርገዋል። የአፍሪካ የኮቪድ-19 አሃዝ ከተዘገበው በብዙ እጅ እንደሚበልጥ ተነገረ። በአፍሪካ የኮቪድ 19 ወረርሽኝ የተሰራጨበት መጠን የሚያሳዩ ተሃዞች እስካሁን ከተዘገበውና ከሚታወቀው በሰባት እጅ ሊበልጡ እንደሚችሉ የሟቾችም ቁጥር ከሁለት እስከ 3 እጅ እጥፍ በላይ ሊሆን እንደሚችል የዓለም ጤና ድርጅት የአፍሪካ ዳይሬክተር ተናገሩ። በአጉሪቱ ያለንን የክትትል ስርዓታችን የሚመለከቱ ችግሮች ለምሳሌ የሚያህል የምርመራ ቁሳቁስ አቅርቦቶችና ሰዎች ለመመርመር ያላቸውን እድል ማነስ እናውቃለን ያሉት የአጉራዊው ፕሮግራም ዲሬክተር ዶክተር ማትሺዲሶ ሞኤቲ ትላንታሙስ ይህንኑ አስመልክቶ በሰጡት ዝርዝር መግለጫ ይህም ጉዳዩን አቅልለው እንዲመለከቱ አድርጎታል ብለዋል። የህዝብ ጤና አጥባበቅ ባለስልጣናት በአፍሪካ ለኮሮና ቫይረስ ተጋለጡና በዚህም ሳቢያ ለህልፈት የተዳረጉ ሰዎች ቁጥር ከትክክለኛው አሃዝ በእጅጉ አንሶ ሊመዘገብ መቻሉን መረዳት ያስፈልጋል ሲሉ ነው ያስጠነቀቁት። የህንድ ጤና ጥበቃ ሚኒስቴር በበኩሉ በዛሬው ዕለት 58077 አዳዲስ የኮቪድ-19 ተጋላጮችን ዘግቧል። ልክ እንደ አፍሪካም ሁሉ በህንድም የተዘገቡት የኮቪድ አሃዞች ከትክክለኛው ያነሱ ሊሆኑ መቻላቸውን አመልክተው የጤና ባለስልጣናቱ አስጠንቅቀዋል። በሌላ የኮቪድ ዜና ቁጥራቸው እስከ 3000 የሚደርሱ የኒውዮርክ ከተማ ማዘጋጃ ቤት ሰራተኞች የኮቪድ-19 ክትባት እንዲከተቡ የሚጠይቀውን የከተማይቱን አስተዳደር ትዕዛዝ አክብረው ካልተገኙ ከዛሬ ጀምሮ ስራቸውን የማቋረጥ ዕጣ ሊገጥማቸው ይችላል። ቀደም ሲል አንዳንድ ሰራተኞች ተቃውሞ ቢያደርጉም የከተማይቱ ከንቲባ ኤሪክ አዳምስ ግን ከርሳቸው በፊት በነበሩት ከንቲባ ቢል ደብላዚዮ የተቀመጠውን ሁሉም ሰራተኞች እንዲከተቡ የሚጠይቀውን ፖሊሲ ሳይያጥፉ እንዲጸና አድርገው ቀጥለዋል። ሰራተኞች እንዲባረሩ አናደርግም፣ ስራቸውን እንዲያቆሙ ነው የምንጠይቀው ነበር ያሉት አዳምስ ስለውሳኔው ሲናገሩ። የሳት አደጋ ተከላካይ ሰራተኞችና የፖሊስ አባላትም ድንጋጌው ከመመለከታቸውና ተፈጻሚ ከመደረግባቸው ውስጥ መሆናቸው ይታወቃል። ይበንዲ እንዳለ በፓሪስና በብራስልስ ባለስልጣናት በካናዳዋ ዋና ከተማ ኦታዋ የተጀመረውን የመሰለ የረጅም ርቀት ተጓዥ ከባድ መኪኖች አሽከርካሪዎች የሚያደርጓቸውን የጸረ ኮቪድ ህግጋት ላይ የተነጣጠሩ ተቃውሞች ወደ ከተሞች እንዲገቡ እንደማይፈቅዱ አስጠነቀቁ። በፈረንሳይ ከከባድ መኪና አሽከርካሪዎች ተቃውሞ አድራጊዎች ከፊል ያህሉ በሳምንቱ መጨረሻ ላይ ያካሄዱ ላቀዱት ሰልፍ ወደ ፓሪስ በማቅናት ላይ መሆናቸው ታውቋል። በቤልጅየም ተመሳሳይ ተቃውሞ ለፊታችን ሰኞ የካቲት 7 2014 ታቅዷል። በሌላ በኩል የጃንስ ሃፕኪንስ የኮሮና ቫይረስ መረጃ ማዕከል ዛሬ ይፋ ባደረገው መረጃ መሰረት በዓለም አቀፍ ደረጃ ለኮቪድ-19 የተጋለጠው ሰው ቁጥር ከ406 ሚሊዮን በላይ ሲደርስ ቁጥራቸው 6 ሚሊዮን የሚደርሱ ሰዎች በወረርሽኙ ሳቢያ ለህልፈት መዳረጋቸውንም አመልክቷል። በዓለም ዙሪያ እስካሁን የተሰጠው የጸረ ኮቪድ ክትባት መጠን ደግሞ ከ10 ቢሊዮን በላይ መድረሱን የማዕከሉ መረጃ ጠቁሟል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የካናዳ ከባድ ጭነት ማመላለሻ አሽከርካሪዎች አሁንም ድንበሩን እንደዘጉ ነው። በካናዳ የኮቪድ-19 የጤና ህግጋትን በመቃወም የተጀመረውና ወደ ሌሎች አካባቢዎችም እየተዛመተ ያለው በከባድ መኪና አሽከርካሪዎች የተመራ እንቅስቃሴ ወደ ዩናይት ስቴትስ የሚያስገባውንና ከዩናይት ስቴትስም የሚያስወጣውን የድንበር መተላለፊያ መዝጋት ተከትሎ ዋሽንግተን በሁለቱ አገሮች የጋራ ድንበር ላይ የተፈጠረው ሁኔታ እንዲስተካከል ትላንት የካናዳ መንግስት የፌዴራል ኃይሎች መተላለፊያውን በዘጉ ወገኖች ላይ እርምጃ እንዲወስዱ ስትል በስተሰሜን የምትዋሰናት ጎረቤቷን ጠይቃለች። የካናዳይቱን ኦንታሪዮንና የዩናይት ስቴትስዋን ዲትሮይትን ከተማ የሚያገናኘውና አምባሳደር ድልድይ በመባል የሚታወቀው ቁልፍ መተላለፊያ ለቀናት መዘጋቱን ጨምሮ የተለያዩ የድንበር መተላለፊያዎች መዘጋት በንግድ እንቅስቃሴው ላይ አሉታዊ ተጽዕኖ ማሳደሩ ተዘገበ። ዋና ዋና የአውቶሞቢል ሰሪዎች በዚሁ ሳቢያ በበርካታ ፋብሪካዎቻቸው የምርታቸውን መጠን ለመቀነስ መገደዳቸው ታውቋል። በምዕራብ ካናዳይቱ ግዛት አልበርታም ሁለተኛው ዋና የድንበር መተላለፊያ ለቀናት እንደተዘጋ ሲሆን ትላንት ሐሙስ ሌላ ሶስተኛ መተላለፊያ በማዕከላዊ ማኒቶባ ተዘግቷል። የቀድሞ የኤርትራ ኦርቶዶክስ ቤተክርስቲያን ሊቀ ጳጳስ አረፉ። ከትላንት በስቲያ ረቡዕ በ94 ዓመታቸው ከዚህ ዓለም በሞት የተለዩት የቀድሞ የኤርትራ ኦርቶዶክስ ቤተክርስቲያን መሪ ሊቀ ጳጳስ አቡነ አንቶኒዮስ የቀብር ስነ ስርዓታቸው ትላንት የካቲት 3 2014 ዓመተ ምህረት ሳፋ በሚገኘው የትውልድ መንደራቸው አባ አንድሪያስ ገዳም ከጧቱ 3 ሰዓት ላይ ተፈጽሟል። ሊቀ ጳጳስ አቡነ አንቶኒዮስ ከ10 አመታት በላይ በኤርትራ በቁም እስር አሳልፈዋል። መንግስት በሃይማኖት ጉዳይ ጣልቃ ይግባ በሚለው ጠንካራ አቋማቸውና የፖለቲካ እስረኞች እንዲፈቱ በመጠየቃቸው እንደ አውሮፓውያን የዘመን አቆጣጠር ከ2006 ዓመተ ምህረት አንስቶ ከቤተክርስቲያኒቱ መሪነታቸው እንዲነሱ መደረጋቸውና እንደ አውሮፓውያን የዘመን አቆጣጠር በ2017 ዓመተ ምህረት ለአጭር ጊዜ ከተፈቀደላቸውና ወዲያው ከተቋረጠው በስተቀር እስከ ለተሞታቸው ድረስ በቁም እስር እንዲቆዩ መደረጋቸውም ይታወቃል። በዚህም የዜጎች መብት በመጣስ የሚወነጀለው የኤርትራ መንግስት ከመብት ድርጅቶች፣ ከአውሮፓ ፓርላማ፣ ከፈረንሳይና ከዩናይትድ ስቴትስ መንግስታት ትችት ሲቀርብበት ቆይቷል። አቡነ አንቶኒዮስ የነበሩበት ሁኔታ በህሊና እስረኝነት የምትመለከተው ዩናይትድ ስቴትስ እስራቸው የሃይማኖት ነጻነትን የተጋፋ ነው ብላ ነበር። አስመራ የሚገኘው ዩናይትድ ስቴትስ ኤምባሲም በትላንትናው ዕለት ባወጣው የሀዘን መግለጫ መልእክቱ ከ15 ዓመታት በላይ የቁም እስር ላይ በቆዩት የኤርትራ ኦርቶዶክስ ተዋህዶ ቤት ሊቀ ጳጳስ አቡነ አንቶኒዮስ ማለፍ ከፍተኛ ሀዘን ተሰምቶናል ብሏል። የዩናይትድ ስቴትስ የዓለም አቀፍ ሃይማኖት ነጻነት ኮሚሽን እንደዘገበው እንደ አውሮፓውያን ዘመን አቆጣጠር ሐምሌ 12 1927 ዓ.ም የተወለዱት አቡነ አንቶኒዮስ በአምስት ዓመት ዕድሜያቸው ነበር ትምህርታቸውን እንዲከታተሉ ወደ ገዳም የገቡት። እንደ አውሮፓውያን የዘመን አቆጣጠር በ2004 ዓ.ም ነበር ሶስተኛው የኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ሆነው የተሾሙት። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም እናስተምረኝ እንደምናመጣው ከፋቲ ያለም ዘናው ጋር አሉባ ከተለየ
አሉላ ከበደን ለዓለም ዜናዎቹ እናመሰግናለን። በ19 25 እና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ የካቲት 4 2014 ዓ.ም ምረት የምሽት ስርጭታችን ነው እያዳመጣችሁ የምትገኙት።
አሁን እንግዲህ ያው በተሰብ የሰጠንን ያካገኘን በልተና እንዳለን ካላገኘን ችግር ለወድቀናል።
ለፉት 8 ወራት ወደ ትግራይ ክልል ነዳጅ ባለመግባቱ መቸገራቸውን ከገለጹ የመቀሌ ነዋሪዎች አስተያየት የተቀነጨበ ነው። በሁለተኛው አጋማሽ ይቀርባል። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com እንዲሁም @voamharic የፌስቡክ ገጻችን ላይ በአሁኑ ሰዓት በመደመጥ ላይ ይገኛሉ። አሁን ወደ ዕለቱ አብይ ርዕሳችን እንሻገር። ዓለም አቀፉ የቀይ መስቀል ኮሚቴ በደሴና ወልዲያ ስግድዱ መድፈር ለተፈጸመባቸው ሴቶች ልዩ እንክብካቤ ቁሳቁሶችን መስጠቱን አስታውቋል። ኮሚቴው በአማራና አፋር ክልሎች የሕክምና ቁሳቁሶች፣ የጥሬ ገንዘብና ሌሎች ድጋፎችንም ማበርከቱን አስታውቋል። መድኃኒቶችና የሕክምና ቁሳቁሶችን ወደ ትግራይ የሚያደርሱ በረራዎች 15 መድረሳቸውም ተገልጿል። አዲስ ቸኮል።
ዓለም አቀፉ የቀይ መስቀል ኮሚቴ በደሴና ወልዲያ ተገደው ለተደፈሩ ሴቶች መገልገያ የሚሆን 2000 የንጽህና መጠበቂያ ቁሳቁሶች መስጠቱን የኮሚቴው የኢትዮጵያ ቃል አቀባይ ፋቲማ ሳኮር ለአሜሪካ ድምጽ አስታውቀዋል።
They were also in Desi and Woldia where they were able to deliver 2000 dignity.
አባሎቻችን በደሴና ወልዲያ የነበሩ ሲሆን በቆይታቸው ያስገድዶ መደፈር ጥቃት ለደረሰባቸው ሴቶች እንዲያገለግል 2000 ሽክ የሴቶች ንጽህና መጠበቂያ ቁሳቁሶችን፣ የልብስና የጥርስ ሳሙና፣ የጥርስ ቡርሽ እንዲሁም በፀሐይ ኃይል የሚሰራ የእጅ ባትሪ አበርክተውላቸዋል።
ዓለም አቀፉ የቀይ መስቀል ኮሚቴ ድጋፉ ለሕክምና ተቋማቱ ሰጥቶ የሕክምና ተቋማቱ ደግሞ ለተጎጂዎች የሚሰጡ በመሆናቸው በዚህ ድጋፍ ተጠቃሚ የሆኑ ያስገድዶ መድፈር ተጠቃሚዎችን ቁጥር እንደማያውቁ ቃል አቀባዩ ፋቲማ ሳኮር ተናግረዋል። ከትግራይ ወደ አማራ እና አፋር ክልል ተስፋፍቶ በነበረው ጦርነት በቡድንና በተናጠል ያስገድዶ መድፈር ወንጀሎችና ሌሎችም የሰብአዊ ድርጊቶች በህዋት መፈጸሙን የኢትዮጵያ ሰብአዊ መብቶች ኮሚሽንና አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የመብት ተሟጋች ቡድን ሪፖርት ማውጣታቸው ይታወሳል። የዓለም አቀፍ ቀይ መስቀል ኮሚቴ ተገደው ለተደፈሩ ሴቶች ካደረገው ድጋፍ ባሻገር በዚህ ሳምንት ከአማራ ክልል የተመለሱ የሕክምና ቡድን አባላቱ በመቄት፣ ላሊበላና ዋርላ ወረዳዎች ለሚገኙ የጤና ጣቢያዎች መድኃኒቶችና የሕክምና ቁሳቁሶች መስጠታቸውንም ቃል አቀባዩ ተናግረዋል። በደብረታቦር፣ ጎንደርና ባህር ዳር ለሚገኙ የኢትዮጵያ ቀይ መስቀል ቅርንጫፎች አምቡላንሶችም ለወሊድ የሚያስፈልጉ ግብዓቶች ጭምር የተሟሉለት የመጀመሪያ እርዳታ መስጫ ቁሳቁሶች ድጋፍ ማድረጉንም ፋቲማ ሳኮር ተናግረዋል። የዓለም አቀፉ ቀይ መስቀል ኮሚቴ በኦሮሚያ ክልል ቡኖ በደለቅ የለም ወለጋና ምስራቅ ወለጋ ዞኖች ተበላሽቶ የነበሩ በእጅ በመግፋት የሚሰሩ 31 ንጹህ መጠጥ አምባቦችን ጠግኖ ስራ ማስጀመሩን የተናገሩት ፋቲማ ሳኮር በአፋር ክልልም እርዳታ ማድረሳቸውን ገልጸዋል።
International Committee of the Red Cross teams just returned from Afar.
ዓለም አቀፉ የቀይ መስቀል ኮሚቴ አባላት ወደ አፋር ክልል ተጉዘው ለ12000 ሰዎች ለቤት ውስጥ መገልገያ የሚጠቅሙ እንደ የማብሰያ ዕቃዎች ፍራሽና በፀሐይ ብርሃን የሚሰሩ መብራቶችን አከፋፍለው ተመልሰዋል።
ኮሚቴው በሶማሌና ኦሮሚያ ክልሎች 1.1 ሚሊዮን እንስሳት ከተባስ እንዲያገኙ ማስቻላቸውን የተናገሩት ፋቲማ ሳኮር በአፋር ክልልም ግማሽ ሚሊዮን እንስሳትን የመክተብ ዘመቻ ማስጀመራቸውን አስታውቀዋል። ዓለም አቀፉ የቀይ መስቀል ኮሚቴ በቀጣዮቹ ሳምንታትም በወለጋ ደምቢዶሎ የሕክምና ቁሳቁስና መድኃኒት ድጋፍ እንደሚያደርግ የተናገሩት ፋቲማ ሳኮር በአማራ ክልልም ባይከል ለ24000 ሰዎች የጥሬ ገንዘብ ድጋፍ፣ በሰሜን ወሎ ቆቦ ደግሞ ለ12000 ሰዎች የምግብ ድጋፍ እንደሚያደርጉ እንዲሁም ለሌሎች 12000 ሰዎች ደግሞ መሰረታዊ የቤት ውስጥ ቁሳቁሶች እንደሚሰጡ አስታውቀዋል። ወደ ትግራይ የሚካሄደው የሕክምና ቁሳቁሶችና መድኃኒቶች አቅርቦት እንደሚቀጥልም ቃል አቀባዩ ጨምረው ተናግረዋል። ከመስከረም ጀምሮ ተቋርጦ የነበረው ወደ ትግራይ ሕክምና ቁሳቁሶችና መድኃኒቶችን የማድረስ ተግባር ከሁለት ዓመት በፊት መጀመሩን የዓለም አቀፉ ቀይ መስቀል ኮሚቴ ለአሜሪካ ድምጽ አስታውቆ የነበረ ሲሆን ከዛ ጊዜ ወዲህ እስካሁን 15 በረራዎች ወደ መቀሌ መደረጋቸውን ቃል አቀባዩ ፋቲማ ሳኮር ተናግረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ እና መሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ከደቡብ ሱዳን ድንበር አቋርጠው ኢትዮጵያ ጋምቤላ የገቡ የሙርሌ ታጣቂዎች ትናንት 3 ሰዎች መግደላቸውንና 2 የደቡብ ሱዳን ስደተኞችን አቁስለው 3 ህጻናትንም አፍነው መውሰዳቸውን የክልሉ መንግስት አስታውቋል። የክልሉ ፕሬስ ሴክሬታሪ ጽህፈት ቤት ኃላፊ አቶ ኡጌቱ ኦዲንግ ለአሜሪካ ድምጽ ታጣቂዎቹ ከታህሳስ ወር ጀምሮ 13 ሰዎችን ገድለዋል፣ በስደተኞች ላይ ግን ጉዳት ሲያደርሱ ይሄ የመጀመሪያው ነው ብለዋል። ናኮር መልካ።
በኢትዮጵያ ህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉ የሚመራውና የጋምቤላና ቤኒሻንጉል ጉሙዝ ርዕሳነ መስተዳድሮችን የያዘ ልዑክ ቡድን ከደቡብ ሱዳን ከፍተኛ ባለስልጣናት ጋር ተወያይቶ በተመለሰ ጥቂት ሳምንታት ውስጥ ግድያው መፈጸሙን የጋምቤላ ክልል መንግስት ገልጿል። የክልሉ ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ጌቱ አዲንግ የሙርሌ ታጣቂዎች ትናንትና ድንበር አቋርጠው በመግባት የኒዌር ዞን አኮቦ ወረዳ ውስጥ 3 ሰላማዊ ሰዎችን ገለውብናል ሲሉ ታጣቂዎቹን ወንጅለዋል።
ሙርሌ ጥቃት የሚያደርገው በህፃናትና በከብቶች ላይ ነበር። በአሁኑ ሰዓት ግን መልኩ እየቀየረ መነሻው ጋምቤላ ከተማ አድርጎ ወደ ኒዌር ዞን የሚሄድ አንድ የጭነት መኪና ነበር። በጭነቱ መኪና ላይ ጥቃት አድርሶ 2 ሰው ህይወት አልፏል። መነሻው ጎክ ከተማ ፍኝዶ ከተማ አድርጎ ደግሞ ወደ ቴዶ ቀበሌ የሚሄድ አንድ ሞቶረኛ ልጅ በሞተር ላይ ጥቃት ተደርጎበት ህይወቱ ያለፈበት ሁኔታ ማላ ሌሊት ነው እንደዚህ ያደረጉት።
አቶ ጌቱ አያይዘውም ታጣቂዎቹ በዲማ ስደተኞች ጣቢያ ውስጥም ተመሳሳይ ጥቃት ፈጽመው የአካል ጉዳት በማድረስ 3 ህጻናት አፍነው ወስደዋል ሲሉ ጨምረው ገልጸዋል።
በተመሳሳይ በያነ ሌሊት ላይ ዲማ የሚገኘው የሩፒጂ ካምፕ ላይ ጥቃት በማድረስ 2 እናቶች ቀላልና ከባድ ጉዳት ደርሶባቸዋል። 3 ህጻናት ደግሞ አፍነው ወስደዋል። ከስደተኛ ካምፕ ነው ወሰዱት።
ጥቃቱ የተፈጸመው የሁለቱ ሀገር መሪዎች በጋራ ስለ ጉዳዩ ከተወያዩ በኋላ ቢሆንም ውይይቱ ሊያስገኝ ከታቀደለት ውጤት ጋር አያያዝም ሲሉ አቶ ጌቱ ገልጸዋል።
ያን ውይይት እንግዲህ በተሳካ ሁኔታ እንዳለቀ ነው በደረሰን መረጃ። ጥሩ ውይይት ተደርገው ከአሁንም በኋላ ምክንያቱም ምንጭ የሚደረቀው እነዛ ከደቡብ ሱዳን የሚመጡትም ስናቆመው ነው ይህን ዝርፊያና ግድያ የሚቆመው። ስምኔ ላይ የተደረሰበት ሁኔታም አለ። በተለይ ከግሬት ቲቦር የሚመጡት እነዚህ የሙርሌ እንትን ክልላችን እንዳይገቡት ከአሁን በኋላ ውይይቶች እንዲደረጉት። ሙርሌ ለደቡብ ሱዳንም እንደ የኛ ዋት ከመንግስት ጋር አይግባቡም። በተመሳሳይ እኛ ጋር ያደረጉ ያለ ድርጊቶች ደቡብ ሱዳን ላይ በዲያንካ ላይ በኑዌር ላይ እንደዚህ ተመሳሳይ ነገሮች ይፈጸማሉ። ስለዚህ እነዚህም ከዚህ ከውይይቱ በፊት ስለወጡ አሁንም ተበታተነ ነው በየጫካ ያሉት። ኢቨን የደቡብ ሱዳን መንግስት አያገኛቸውም አሁንም በአሁኑ ሰዓት ቢፈልጋቸው። ይህን ውይይት ለዘንድሮ ዘንድሮ ሳይሆን ለቀጣይ አመት ምናልባት ከሶስት ከአራት ወር በኋላ ኢፌክቲቭ ሊሆን ይችላል ብየን ማለት ነው። የተደረገው ውይይት ግን ኢፌክቲቭሊ ጥሩ ነው የሚል እንተነወሰር ነው። አውጤቱ ግን በአሁኑ ሰዓት መታየት አይቻለም።
የክልሉ ልዩ ኃይልና ሚሊሻዎች በስፍራው ሰላምና ጸጥታ የማስከበር ስራ እያከናወኑ መሆኑን የገለጹት ኃላፊው ከታጣቂዎቹ መካከል ለጊዜው የተያዘ እንደሌለ አስታውቀዋል። የክልሉን ነዋሪዎችና በክልሉ የሚገኙ ስደተኞችን ከመሰል የጥቃት ስጋት ለመጠበቅም የክልሉ መንግስት ይሰራል ብለዋል አቶ ጌቱ።
በተለይ የክልሉ መንግስት እነዚህም ዜጎች እንግዶች እስኮንድረስ እነዚህ እንግዶች ደግሞ የኛ እንግዶች ናቸው መጠበቅም አለባቸው። ስለዚህ የክልሉ ልዩ ኃይል የክልሉ ሚሊሻዎች እንደው ከፌደራል ፖሊስ ጋር አብሮ በመሆን እነዚህ እንግዶች ያሉባቸው ካምፖች በአግባብ እንዲጠብቁ ከዚሁ ፊትም ጥበቃ እየተደረገ ነው። ዛም ሾልኮ ገቡ እንጂ በቀንም ቢሆን ይሄን ጉዳት አያደርሱም ነበር መረጃ ቢኖረው። ስለዚህ ከዛ አንጻር ነው መንግስት ጥበቃ ያደረገላቸው ነው። አሁን ሰዓት
በክልሉ 7 የደቡብ ሱዳን መጠለያ ጣቢያዎች ሲኖሩ ከ300,000 በላይ ስደተኞች በጋምቤላ እንደሚገኙ የገለጹት ኃላፊው በታጣቂዎች ጥቃት ሲፈጸምባቸው ይሄ የመጀመሪያ መሆኑን ጠቁመዋል። ከታሳስ 2014 ዓ.ም ምረት ጀምሮም የሙሌ ታጣቂዎች 13 ሰዎችን መግደላቸውንና 7 ህጻናትን አፍነው መውሰዳቸውን እንዲሁም ከ100 በላይ ከብቶችን መዘረፋቸውን ኃላፊው ገልጸዋል። ከደቡብ ሱዳን መንግስትም ሆነ ከታጣቂዎቹ እስካሁን በይፋ የተሰጠ መግለጫ የለም። በደቡብ ሱዳን የሚገኝ አንድ ጋዜጠኛ እንደተቆመ ታጣቂዎቹ የተደራጁ እንዳልሆኑና በደቡብ ሱዳን መንግስትም ጭምር በወንጀለኝነት የተፈረጁ መሆናቸውን ገልጾልናል። የሙሌ ጎሳ ታጣቂዎች ከ8 ዓመት በፊት በኑዌር ዞንና አኙዋ ዞኖች ገብተው ከ170 ሰዎች በላይ መግደላቸውን፣ ህጻናትን አግተው መውሰዳቸውን፣ በወቅቱም የመከላከያ ሰራዊት ወደ ደቡብ ሱዳን በመግባትና ታፍነው ከተወሰዱት ህጻናት መካከል ከ100 ህጻናት በላይ ወደ ቤተሰቦቻቸው መመለሱንም ጭምር መንግስት ማስታወቁ ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮር መልካን እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ወደ ቀጣዩ ዘገባ እናምራ። በሳውዲ አረቢያ እስር ቤት ውስጥ ለሚገኙ ኢትዮጵያውያን መንግስት አስቸኳይ እርዳታ እንዲያደርግላቸው የኦሮሞ ፌዴራሊስት ኮንግረስ ፓርቲ ጠይቋል። የፓርቲው ጽህፈት ቤት ኃላፊ አቶ ጥሩነህ ገምታ የኦሮሞ ፌዴራሊስት ኮንግረስ መንግስት የሚያስቀምጠውን አቅጣጫ ተከትሎ ለነዚህ ዜጎች አስፈላጊውን ድጋፍ ለማድረግ ዝግጅት ላይ መሆኑንም ለአሜሪካ ድምጽ ተናግረዋል። የኢትዮጵያ መንግስት በሳውዲ እስር ቤት የሚገኙና በሀገሪቱ ውስጥ የሚኖሩ ዜጎችን በተመለከተ ሲነጋገር ቆይቷል። ጸሐይ ዳምጠው።
የኦሮሞ ፌዴራሊስት ኮንግረስ ፓርቲ በሳውዲ አረቢያ እስር ላይ የሚገኙ የኢትዮጵያ ዜጎች ጉዳይ አሳስቦኛል ሲል መግለጫ አውጥቷል። የፓርቲው ጽህፈት ቤት ኃላፊ አቶ ጥሩነህ ገምታ ለአሜሪካ ድምጽ እንደገለጹት አሁን ባለው ሁኔታ በሳውዲ አረቢያ በእስር ላይ የሚገኙ ወገኖች ጉዳይ አሳሳቢ በመሆኑ መንግስት አስቸኳይ መፍትሄ መፈለግ አለበት ሲሉ ገልጸዋል።
መግለጫችን ትኩረት ያደረገው ነገር ዜጎች በተለያዩ ሁኔታ በራሳቸውንም ሆነ ቤተሰባቸውን ለማሻሻል ካላቸው ፍላጎት የተነሳ በተለያዩ ተገቢ ባልሆኑ መንገዶች ሁሉ ወጥተው በውጭ ሀገር ችግር ላይ ይገኛሉ። በተለይም በሳውዲ አረቢያ ሀገር ውስጥ ከፍተኛ የሆነ ችግር እየደረሰባቸው መሆኑን ሰምተናል። በየእስር ቤቱ ታጉረው ከፊሎቹ በህይወት ቢኖሩም ከፊሎቹ ደግሞ እንደ ሞቱ ሁሉ ሰምተናል። መንግስት እንግዲህ ከማንኛውም ቅድሚያ ሰጥቶ የነዚህ ዜጎቻችን የነዚህ ወንድሞቻችን እህቶቻችንን ህይወት ለመታደግ እንዲቻል ብለን ነው ተማጽኖ ያቀረብነው።
ኦፍኮ በመግለጫው እነዚህ ዜጎች ጥፋተኛ ሆነው ቢገኙ እንኳን ይቅርታ ተደርጎላቸው ለሀገራቸው እንዲበቁ መንግስት ከምንጊዜም በላይ ትኩረት ሊሰጠው ይገባል ሲል አሳስበዋል።
ጥፋታቸው ተሰርዞ ወይም ይቅርታ ተደርጎ የሄዱበት አቅጣጫ ወይም ስልት ጭምር የተሳሳተ ቢሆንም ሀገራችን ውስጥ ካለው የኢኮኖሚ ችግር፣ የፖለቲካ ችግር፣ የፖሊሲ ችግር የተነሳ ተሰደው ሊሆን ይችላል። ያ ሁሉ ይቅርታ ተደርጎ በህይወት የተረፉት ሀገራቸው ቤተዘመድ ማብቃት ህይወታቸውን ማትረፍ ማለት ነው።
እነዚህን ዜጎች መታደግ የሁሉም ኢትዮጵያ ህዝብ ግዴታ ነው ያሉት አቶ ጥሩነህ ገምታ ፓርቲያቸውም አስፈላጊውን ድጋፍ ለማድረግ ዝግጁ ነው ብለዋል።
የአንድ ሀገር መንግስት አጠቃላይ የሆነ አመራር ይሰጣል። ሰዎች በተናጠል የሚያደርጉት ወይም የሚንቀሳቀሱበት ነገር አይደለም። አቅጣጫ ይሰጣል መንግስት። በዛ አቅጣጫው አልፎ ነው ተፎካካሪ ፓርቲም ቢሆን እዛ ውስጥ ነው። ዜጎቹም እንደዛ ነው መሳተፍ ያለባቸው እና ወይም ሂደቶች ሊፈሱበት የሚገባ አቅጣጫ አለ። መንግስት አክታጫ ያስቀምጣል። በዛ አክታጫ መሰረት ነው ለምሳሌ አሁን እነዚህ ወገኖቻችን በውጭ ሀገር ነው ያሉት። ከውጭ ሀገር ጋር የፖለቲካ ግንኙነት፣ የዲፕሎማሲ ግንኙነት፣ ሌላም ግንኙነት ያለው መንግስት ነው። ተፎካካሪ የፖለቲካ ፓርቲዎች አይደሉም። ነገር ግን እንደ ፖለቲካ ፓርቲም እንደ ዜግነትም ማድረግ ያለብንን መንግስት አቅጣጫ ከሰጠ በኋላ ልንሳተፍበት የምንችል ነገር ነው። አባሎች አሉን። አባሎቻችን በምን ሁኔታ ሊሳተፉ ይገባል የሚለውን ነገር ልናስቀምጥ እንችላለን። ይሄ ግን አቅጣጫ መመላከት ይኖርበታል የሚል ሀሳብ ነው ያለ።
በዚህ ጉዳይ ላይ ከኢትዮጵያ ውጭ ጉዳይ ሚኒስቴር መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ነገር ግን የኢትዮጵያ መንግስት ከሳምንታት በፊት በገንዘብ ሚኒስትሩ አቶ አህመድ ሺዴ ተመራና ከመንግስት የስራ ኃላፊዎችና የሃይማኖት ተቋማት መሪዎች የተውጣጡ የኢትዮጵያ ከፍተኛ ልዑካን ቡድን የሁለቱ ሀገራት ግንኙነት የበለጠ ስለምጠናከርበት እንዲሁም በሳውዲ አረቢያ የሚገኙ ዜጎች የአጭር ጊዜና ዘላቂ መፍትሄዎች ስለሚገኙበት ሁኔታ ከከፍተኛ ባለስልጣናት ጋር ለመመካከር አልመው ወደ ሳውዲ አረቢያ አቅንቶ እንደነበር ይታወሳል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠው ለቀደመው ዘገባ እናመሰግናለን። አድማጮቻችን፣ በሳውዲ አረቢያ እስር ቤት ውስጥ ከሚገኙ እስረኞች ጋር ያደረግነው ቃለ ምልልስ በእሁድ ምሽት ስርጭታችን በስፋት ይደመጣል። እንድታዳምጡትም እንጋብዛለን። ቀጣዩ ዘገባ ወደ ምዕራባዊት ሀገር ናይጄሪያ ይወስደናል። በናይጄሪያ የጸጥታ ችግር ባለበት ሰሜን ምስራቃዊ ክፍል የሚኖሩ በሚሊዮኖች የሚቆጠሩ ሰዎች ለመርዳት ከ1 ቢሊዮን ዶላር በላይ ገንዘብ እንደሚያስፈልግ የተባበሩት መንግስታት ድርጅት አስታውቋል። የመንግስታቱ ድርጅት እንዳለው በእነዚህ አካባቢዎች የሚኖሩ በሚሊዮኖች የሚቆጠሩ ሰዎች ባለው የጸጥታ ችግር ከሌላው ህብረተሰብ ጋር መገናኘት አልቻሉም። ከእስላማዊ ተዋጊዎች የሚደርሰው ጥቃት እንደቀጠለ ባለበት ወቅት ግን ናይጄሪያ በሰሜን ምስራቅ ሀገሪቱ ውስጥ ተፈናቃዮች ይኖሩባቸው የነበሩ መጠለያዎችን በመዝጋት ሰዎች ወደ መኖሪያ ቀያቸው እንዲመለሱ እየጎተጉተች ነው። የቲሞቲ ኦብዞን ዘገባ ስመኝሽ ቆየ እንደሚከተለው ታሰማናለች።
የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ2022 በናይጄሪያ ሊያደርግ ያቀደውን የሰብአዊ ድጋፍ እቅድ ረቡዕ ዕለት በአቡጃ ይፋ አድርጓል። በእለቱ ንግግር ያደረጉት በናይጄሪያ የመንግስታቱ ድርጅት ሰብአዊ ድጋፍ አስተባባሪ የሆኑት ማቲስ ሚሼል በዚህ ዓመት በሰሜን ምስራቅ እርዳታ የሚያስፈልጋቸው ከ5.5 ሚሊዮን በላይ ሰዎችን ለመርዳት 1.1 ቢሊዮን ዶላር እንደሚያስፈልግ አስታውቀዋል። የመንግስታት ድርጅቱ ባለስልጣን እንደተናገሩት በአሁን ወቅት በአካባቢው ላይ በተደጋጋሚ በሚፈጸም ጥቃት ምክንያት ከ2.2 ሚሊዮን በላይ ሰዎች የተፈናቀሉ ሲሆን ከ1 ሚሊዮን በላይ የሚሆኑት ደግሞ ለእርዳታ ድርጅቶች ለመድረስ አስቸጋሪ በሆኑ አካባቢዎች እንደሚገኙ ገልጸዋል።
By definition, we are not close to those people. That's what hard to reach means.
በቀጥተኛ ትርጓሜው እነዚህ ሰዎች ጋር እየደረስን አይደለም። ለዚህም ነው የማስታወሻ ደውል መደወል ያሻን። ልንደርስባቸው ካልቻልናቸው 1 ሚሊዮን ሰዎች ካሉባቸው ቦታዎች 700 ሺህ ያህሉ አጣዳፊ እርዳታ ያስፈልጋቸዋል። የቻልነውን ለማድረግ እየጣርን ቢሆንም የጸጥታ ችግር ግን አለ።
እነዚህ አካባቢዎች በአብዛኛው እንደ ቦኮ ሐራም ባሉ ታጣቂ ቡድኖች ቁጥጥር ስር ሲሆኑ ቦኮ ሐራም በሰሜን ምስራቅ በሚገኙ እንደ ቦኖ፣ አዳማዋና ዮቤ ባሉ አካባቢዎች ላይ ላለፉት 12 ዓመታት ጦርነት ሲያካሄድ ቆይቷል። የመንግስታቱ ድርጅት እንዳለው በዚህ ጦርነት ሴቶችና ህጻናትን ጨምሮ በመቶና በሺዎች የሚቆጠሩ ሰዎች የተገደሉ ሲሆን በሚሊዮኖች የሚቆጠሩ ደግሞ እጅግ አሳዛኝ በሆነ ሁኔታ ውስጥ ይኖራሉ። የሀገሪቱ ባለስልጣናትም የኮሮና ቫይረስ ወረርሽኝና እጅግ እያሻቀበ የሚሄደው ዋጋ በሚሊዮኖች ለሚቆጠሩ ሰዎች ነገሮችን እያባባሱ መሆናቸውን ገልጸዋል። ትሮንድ ጄምሰን በናይጄሪያ የመንግስታቱ ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት ኃላፊ ሲሆኑ አዲሱ የድጋፍ እቅድ ከፍተኛ ጉዳት ለደረሰባቸው የህብረተሰቡ ክፍሎች ቅድሚያ መድረስ የሚያስችል ነው ይላሉ።
The plan is the result of the unwavering commitment by all
ቅዳችን በማይታጠፈው ቃል ኪዳናችን መሰረት የህይወት አድን ድጋፎችን እጅግ ለተጎዱና ተጋላጭ ለሆኑ ሰዎች ማድረስና ለነሱ ጥበቃ ማድረግ ነው።
ቦኮ ሐራም የሚያደርሰው ጥቃት እንደቀጠለ ቢሆንም ካለፈው አመት ጀምሮ የናይጄሪያ ባለስልጣናት የጸጥታው ሁኔታ እየተሻሻለ መሆኑን በመግለጽ ተፈናቃዮች ወደ መኖሪያቸው እንዲመለሱ እየወተወቱና መጠለያ ጣቢያዎችን እየዘጉ ይገኛሉ። አምነስቲ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብት አቀንቃኝ ቡድን በታህሳስ ወር ላይ ባወጣው መግለጫ ወደ አካባቢያቸው እንዲመለሱ የተደረጉ ሰዎች በነበሩበት መጠለያ ላይ በደረሰ ጥቃት ቢያንስ 6 ሰዎች ሲገደሉ 14 ሰዎች ደግሞ ጉዳት ደርሶባቸው እንደነበር አስታውቆ ነበር። ሆኖም ባለስልጣናቱ ሊከሰት የሚችል ረሃብን ለመከላከልና ከውጭ የሚመጣ እርዳታ ላይ ተደግፎ መኖርን ለመቀነስ ሰዎች ወደ እርሻቸው መመለስ አለባቸው ይላሉ። በናይጄሪያ የዩናይትድ ስቴትስ አምባሳደር የሆኑት ሜሪ ቤትስ ሊዮናርድ በጉዳዩ ላይ በሰጡት አስተያየት ተፈናቃዮች ወደ መኖሪያቸው ከመመለሳቸው በፊት ስጋት ባለባቸው አካባቢዎች ላይ ያለውን ሁኔታ ለማጥናትና ድጋፍ ለመስጠት ዝግጅት ላይ መሆናቸውን ተናግረዋል።
We're so eager to partner with the state authorities so that we can
ከክልል አመራሮች ጋር በጋራ ለመስራት ተነሳስተናል። ሰዎች ሊሄዱ የሚገባበትን ቦታና እንዴት እንደምንደግፋቸው በተመለከተ የተባበረ የማማከርና በመርህ የተደገፈ ውሳኔ ላይም ደርሰናል።
ባለፈው አመት የተባበሩት መንግስታት ድርጅት ወደ 5 ሚሊዮን ለሚጠጉ ሰዎች ድጋፍ ያደረገ ሲሆን ከነዚህ ውስጥ 1.3 ሚሊዮን ሰዎች የሚሆኑት የተመጣጠነ ምግብ የሚያስፈልጋቸው ናቸው።
ስመኝሽን እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የአርብ ምሽት ስርጭታችን ነው። ቀጣዩ ዘገባ ደግሞ ወደ አውስትራሊያ ይወስደናል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ስለደንነትና ኮቪድ-19 ለመምከር አውስትራሊያ ይገኛሉ። ይሁን እንጂ በዩክሬን ድንበር አቅራቢያ የተከማቸው የሩሲያ ጦርና በቻይናና ሩሲያ መካከል ያደገ የመጣው ወዳጅነትም ትኩረት የሳበ ጉዳይ ሆኗል። የቪኦኤ ከፍተኛ ዲፕሎማሲ ዘጋቢ ሲንዲ ሳይን ላከችውን ዘገባ ደረጀ ደስታ እንደሚከተለው ያሰማናል።
የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከሳቸው በፊት እንደነበሩት የዩናይትድ ስቴትስ ከፍተኛ ዲፕሎማቶች ዩናይትድ ስቴትስ የውጭ ግንኙነት ፖሊሲ ትኩረቷን ወደ እስያና የህንድ ፓሲፊክ አካባቢዎች መለወጥ ተፈልጋለች። ባለሙያዎች በዚህ የቀውስ ወቅት ወደ አውስትራሊያና ፊጂ መሄዳቸው የሚያስተላልፈው ትልቅ መልእክት አለ ይላሉ። ብራያን ሃርዲን ከዩናይትድ ስቴትስ የሰላም ተቋም እንዲህ ብለዋል።
በምስራቅ አውሮፓ ቀውስ ባለበት ወቅት የውጭ ጉዳይ ሚኒስትር ብሊንከን በሜልቦርን ከጃፓን፣ ህንድና አውስትራሊያ አቻዎቻቸው ጋር መገናኘታቸው ብዙ ነገር ይናገራል። እዚህ ጋር አንዱ ትልቁ ነገር የሚመስለኝ ዩናይትድ ስቴትስ በዋናነት የምታተኩረው ዋነኛው የፖሊሲዋ ማዕከል በሆነው የእስያ ፓስፊክና የህንድ ፓስፊክ ቀጠና ላይ ነው። ሌላ ቦታ የተፈጠረ ቀውስ ትኩረታችንን ከጊዜ ወደ ጊዜ በሚወስድበት ጊዜ እንኳን ትኩረቷን እዚያ ላይ ማድረግ የምትፈልግ ይመስለኛል።
ዛሬ አርብ ብሊንከን በቡድን ስማቸው ኳድ ወይም አራቱ እየተባሉ ከሚጠሩት ዩናይትድ ስቴትስ፣ አውስትራሊያ፣ ጃፓንና ህንድ መሪዎች ጋር ተገናኝተዋል። ባለሙያዎች እንደሚሉት ኮቪድ-19ን በጋራ መዋጋት የስብሰባው ትልቁ አጀንዳ ነው። Michael Kugelman ከዊልሰን ሴንተር ይህን ብለዋል።
This is something that the four sides have been working on for quite some time, which essentially entails
ይህ አራቱም ለተወሰነ ጊዜ ሲሰሩበት የነበረው ነገር ነው። ህንድ የኮቪድ ክትባቱን እንድታመርት፣ ዩናይትድ ስቴትስ እና ጃፓን ደግሞ ወጪውን እንዲሸፍኑ፣ አውስትራሊያ ደግሞ በመላው እስያ የሚደረገውን ስርጭት አስፈላጊውን በማሟላት እንድትረዳ ማለት ነው። ይህ እንደሌላው ሁሉ በአራቱ ሀገሮች የጋራ ተነሳሽነት ቻይናን ለመቋቋም ታስቦ የሚደረግ ነው። ቻይና በህንድ ፓስፊክ የምታደርገውን የክትባት ምርትና ስርጭት ለመቋቋም የሚደረግ የክትባት ዲፕሎማሲ ነው።
ባለፈው ሳምንት የቻይናው ፕሬዝዳንት ዢ ጂንፒንግ ከቤጂንግ ክረምት ኦሎምፒክ መክፈቻ ጥቂት ሰዓታት በፊት የሩሲያውን ፕሬዝዳንት ቭላድሚር ፑቲንን ተቀብለው አነጋግረዋል። ሁለቱ መሪዎች በአውሮፓና በህንድ ፓስፊክ አካባቢ አሉታዊ ብለው የጠሩትን የዩናይትድ ስቴትስን ተጽዕኖ መተቸታቸውን ተንታኞች ተገንዝበውታል። ማይክል ከግልመን ከዊልሰን ሴንተር አሁንም እንዲህ ይላሉ።
At this point in time, Russia is most dependable.
በዚህ ጊዜ ሩሲያ ዩክሬንን የምትወር ቢሆን ቻይና ሩሲያ በጣም የምትተማመንባትና ታማኝ አጋር ሆና ልትቆይ ትችላለች። ሩሲያ ከዩክሬን ጋር ጦርነት ውስጥ የምትገባ ብትሆን የቻይና ድጋፍን ትጠይቃለች። በተለይም በወረራው ሳቢያ በራሻ ላይ በሚጣለው ማዕቀብ የተነሳ የመጣኔ ሀብት እርዳታ ትፈልጋለች።
በሌላኛው የዓለም ክፍል ግዙፉ የሩሲያ ጦር ከቤላሩስ ጋር ያደረገው ወታደራዊ የጦር ልምምድ የውጥረቱን መባባስ አመልክቷል። ከሩሲያ መከላከያ ሚኒስቴር የተገኘው ምስል እንደሚያመለክተው ከባባድ የሩሲያ ሚሳኤሎችና ታንኮች ጠመንጃዎች ታይተዋል። ብሊንከን በጉዟቸው ወቅት ከፈረንሳይና ኔቶ መሪዎች ጋር በመነጋገር ሩሲያ የወረራውን ውጥረት እንድታረግብ የሚያደርጉትን የዲፕሎማሲ ጫና መቀጠላቸው ተመልክቷል። ብሊንከን በጉዟቸው ወቅት ከፈረንሳይና የኔቶ መሪዎች ጋር በመነጋገር ሩሲያ ውጥረቱን እንድታረግብ የሚያደርጉትን የዲፕሎማሲ ጫና መቀጠላቸው ተመልክቷል።
ደረጀና መሰግናለን አድማጮቻችን። የአሜሪካ ድምጽ ነው እየተከታተላችሁ የምትገኙት። እኛን ለማዳመጥ ለመከታተል የሚያስችሉ ተጨማሪ አማራጮችን በመቀጠል እንገራችሁ። የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ለታ ደርሱን ትችላላችሁ። የአሜሪካ ድምጽ VOA።
አድማጮቻችን እንዲሁም ተመልካቾቻችን፣ አሁን እንግዲህ የሁለተኛው አጋማሽ የመጀመሪያ ቅንብርን በመቀጠል እናስተማችሁ ነው። የመጀመሪያው ቅንብር ወደ ትግራይ ክልል ይወስደናል።
ባለፉት 8 ወራት ወደ ትግራይ ክልል ነዳጅ ባለመግባቱ መቸገራቸውን የአሜሪካ ድምጽ ያነጋግራቸው የመቀሌ ነዋሪዎች ገለጹ። የነዳጅ ጥረት በህይወታቸው ላይ እየፈጠረ ያለውን ተጽዕኖ ያስረዱ ነዋሪዎች ችግሩ እንዲፈታ ዓለም አቀፉ ማህበረሰብ ተጽዕኖ እንዲያደርግም ጠይቀዋል። ሙልጌታ ጽባ።
አቶ ዳዊት ተክላይ በመቀለ ከተማ ነዋሪ ነው። ባለ 3 እግር ተሽከርካሪ በተለምዶ ባጃጅ ተብሎ የሚጠሩ የታክሲ አገልግሎት በመስጠት የቤተሰቡ ኑሮ ይመራ እንደነበር ገልጿል። በአሁኑ ጊዜ ግን በነዳጅ እጦት ምክንያት ያለ ስራ ለወራት መቀመጡ ገልጿል።
በባጃጅ ነው የምተዳደረው። ባለ ትዳርና የሁለት ልጆች አባት ነኝ። በዛ ላይ 6 ወንድሞች እና እህቶች አሉኝ። እነሱንም በባጃጅ ስራ ነበር ማስተዳደራቸው። አሁን ግን በተፈጠረው በጦርነት ምክንያት ምንም ሰርተንም ራሳችንም ቤተሰቦቻችን ማስተዳደር አልቻልንም እና ችግር ላይ እንደወደቅን ነው። ምክንያቱም ነዳጅ ልናገኝ አልቻልንም። ያው እንደሚታወቀው ትግራይ በአራት ማቅጣጫ በሁሉም በዙሪያ ተከበናል። ነዳጅ ሊገባልን አልቻለም። ምንም ልንሰራ ስላልቻልን ያው እንግዲህ ችግር ላይ ወድቀናል። አሁን እንግዲህ ያው ቤተሰብ የሰጠንን ካገኘን በልተናዳለን፣ ካላገኘን ችግር ላይ ወድቀናል።
በነዳጅ ምክንያት ትራንስፖርት ባለመኖሩ ቤተሰቦቹ ከስድስት ወር በላይ ሳይጠይቃቸው እንደቆየ የሚናገረው ደግሞ ከዋኒ ተስፋ እየተባለ ነው።
በሜን ምዕራብ ላይ ያሉ ቤተሰቦችን ስፔሲፊካሊ ሽረ አደ መሐመዳይ ብሎም መሐንስ የሚገኙ ቤተሰቦችን ሄጄ መጠየቅ አልቻልኩም። ይሄ ወደዚህ እንድዳረግ ያደረገኝ ነገር ደግሞ የነዳጅ እጥረትም አለመኖሩም ነው። ሁሌ አእምሮዬ ላይ የሚመላለስ አንድ የእህቴ ልጅ አለ። ምስል ነው የተሳለልኝ። እንደዚህ አይነት ልጅ ነው የወለደችው እህት አሉ። እና እሱን እንዳላይ ሁሌ አእምሮዬ ውስጥ አለ ህፃኑ። እሱን ማየት ፈልጋለሁ እኔ። ነዳጅ አለ ባለመኖሩ ምክንያት ግን ያንን ነገር እንኳን ማድረግ አልቻልኩም። ይህን ያክል ነው የነዳጅ አለመኖር። እጥረት ብቻ ሳይሆን የነዳጅ አለመኖር በህይወቴ የፈጠረው ጫና ይህን ያክል ነው።
በከተማ መሃል የታክሲ አገልግሎት በጣም ጥቂት ነው ያለው ያለው ከዋኒ፣ በእግር ነው የምንንቀሳቀሰው። በዚህ ደግሞ ስራችን በአግባቡ መፈጸም አልቻልንም ብሏል።
ዳቦ ጉዳይ ማንሳት እንችላለን ማለት ነው። ዳቦ ቤቶች በአንዳንዴ መብራት ይቆራረጣል ብቻ ሳይሆን ለሳምንታት መብራት መቀለ ከተማ ውስጥ አጠቃላይ ትግራይ ውስጥ ይጠፋል። እና ይሄንን የመብራት መቆራረጥ ሲያጋጥም አንዳንድ የዳቦ ቤቶች በነዳጅ ነው የሚጋግሩት ዳቦውን ማለት ነው። ነዳጅ ሳይኖር ሲቀር ሳይጋግሩ ይቀራሉ። ዳቦ እንኳን ሳናገኝ እንቀራለን ማለት ነው። ዳቦ የየለት ጉርሻችን የመብላት እድላችን በጣም ጠባብ የሚሆንበት አጋጣሚዎችም አሉ።
አቶ ካሳ ኃይሉ በትግራይ ክልል የንግድ ኢንዱስትሪና ከተማ ልማት ቢሮ የንግድ ልማት ዳይሬክተር ናቸው። ወደ ክልሉ ካሁን በፊት በየሳምንቱ 81 የነዳጅ ማደያዎች ያንዳንዳቸው 50,000 ሊትር ነዳጅ አስገብተው ህዝቡ ይጠቀም ነበር ብለዋል። ላለፉት 8 ወራት ግን ወደ ክልሉ የገባ ነዳጅ የለም ብለዋል።
ሰነ 11 ደዳር በትግራይ ደረጃ አጽዋ ስለተገበረ ነዳጅ ካዙ መጾሞታ የለም።
ከሰኔ 21 በኋላ ወደ ትግራይ የሚያስገባ ሁሉንም በመዘጋጋቱ ነዳጅ ከመጣበት ቦታ እየገባ አይደለም። እንቅስቃሴ በከፍተኛ ሁኔታ ተገጥቷል። ለምሳሌ ከአንድ ቦታ ወደ ሌላ ቦታ እንቅስቃሴ የለም ማለት ይቻላል። የተወሰኑ ትላልቅ ተሽከርካሪዎች ከ40 ሰዎች በላይ የሚጭኑ የህዝብ መጓጓዣ ጥቂት አሉ የሚንቀሳቀሱ። እነዚህ ግን በጭራሽ የህዝቡን ፍላጎት አያሟሉ ነው ያሉት። ከሰኔ ወር በፊት የገባው ነዳጅ በቆታ በማከፋፈል ለአስፈላጊ ስራዎች ለመጠቀም ሰርተናል ያሉት አቶ ካሳም በአሁኑ ጊዜ ግን ነዳጁ ያለቀ ነው በማለት ተናግረዋል። ይህ የነዳጅ እጦት በንግድ እንቅስቃሴና ማህበራዊ ስራ እንቅፋት ፈጥሯል በማለትም ገልጸዋል።
እዚህ ላይ ጠናት ካላት በዘኔ ላይ ምንም ከንቀሳቀስ ዝኾሉ አይኮንም።
የጤና ተቋማት ያለ ነዳጅ መንቀሳቀስ አይችሉም። መብራት ቢኖርም በሚጠፋበት ጊዜ ጄነሬተር በመጠቀም በማቀዝቀዣ የሚቀመጡ ቀደም ብለው ገብተው የነበሩ ጥቂት መድኃኒቶች እንዲበላሹ ሲያደርግ ነበር። ሌላ ደግሞ የመስኖ ስራ ለመስራት በጄነሬተር ለመጠቀም ነዳጅ የለም ነው ያሉት። አሁን በትግራይ ያለው የነዳጅ እጦት ለመፍታት ዓለም አቀፍ ማህበረሰብ ካላገዘ በሁሉም ዘርፍ ያለው ችግር ሊባባስ ይችላልና ሊያግዝ ይገባል በማለትም ተናግረዋል። ለአሜሪካ ድምጽ ሙልጌታ ጽባህ መቀለ።
ሙልጌታን ለቀደመው ዘገባ እናመሰግናለን። ተከታዩ መሰናዶ ኢትዮጵያውያንን ከመጻፍት ጋር ያላቸውን ግንኙነት ያጠብቁ ዘንድ ስለወጠነ አንድ አውታር ይነግረናል። ነዋሪነታቸው በዩናይትድ ስቴትስ እና በአውሮፓ የሆነ 3 ኢትዮጵያውያን ባቋቋሙት ግዙፍ የተሰኘ ቴክኖሎጂ ተቋም የግለሰቦችን የማንበብ ባህል የሚያዳብር፣ ደራሲዎችን ደግሞ በቀላሉ ወጭ የሚወጡ ስራዎቻቸውን ለአንባቢ እንዲያደርሱ የሚያግዝ አፍሮ ሪድ የሞባይል መተግበሪያ ሰርተው አቅርበዋል። መተግበሪያው ለህፃናትና ለአዋቂ የሚሆኑ መጻፎችን በነጻና በግዢ የሚያቀርብም ሲሆን የማንበቢያ ጊዜ ለሌላቸው ደግሞ በድምጽ ተቀርጾ መስማት እንዲችሉም ያደርጋል። ስመኝሽ የቆየ የዚህ ቴክኖሎጂ መስራቾችን እንግዳ አድርጋቸዋለች። በመቀጠል ይሰማል።
ዳዊት ሰገኔ አለሙ እባላለሁ። የሶፍትዌር ኢንጂነሪንግ ባለሙያ ነኝ። ወደ ስዊዘርላንድ ከመጣሁ አንድ 10 ዓመት ሆኖኛል። 11 ዓመት በባዮሜዲካል ካምፓኒ ውስጥ የሶፍትዌር ኢንጂነሪንግ ፕሮጀክት ማናጀር ሆኜ ነው የምሰራው።
ነቢዩ የሴፍ ኃይለስላሴ ይባላለሁ። እኔም ሶፍትዌር ዲቨሎፐር ነኝ ባይ ፕሮፌሽን። የኢኮኖሚክስም ተማሪ ነኝ ከረንትሊ። በኤጁኬሽን ጋቨርንመንት ኮንትራክቲንግ እና በናንፕሮፊት ሴክተር ላይ ነው ብዙውን ጊዜ የሰራሁት።
እሺ፣ ሰላም። ስሜ ብዝነት ማመዬ ብርሃን ይባላል። እኔም በተለያዩ የአሜሪካን ፎርቹን 500 ካምፓኒዎች ውስጥ በኢንፎርሜሽን አስ ሶፍትዌር ኢንጂነር፣ አስ ዴቨሎፐር፣ አርክቴክት፣ ማናጀር፣ ዳይሬክተር ሆኜ አገልግያለሁ። ከ2015 ጀምሮ ደግሞ የራሴን ዴይትራይ ግሎባል የሚባል የአይቲ ኮንሰልቲንግ ካምፓኒ አቋቁሜ በዛ ኮንሰልታንት ኢንዲፔንደንት ኮንሰልታንት ሆኜ ነው እየሰራ ያለሁት።
ሁላችሁም የመረጃ ቴክኖሎጂ ባለሙያ ናችሁ። በየግላችሁ ለረጅም ዓመታት በተለያዩ ድርጅቶች ውስጥ አገልግላችኋል። አሁን ደግሞ ግዙፍ ዲጂታል ሰርቪስ በተሰኘ ተቋም ስር ተሰባስባችሁን ያገኘኋችሁና ለምን ዓላማ ነው የተሰበሰባችሁት? ዳዊት ካንተ ልጀምር።
ብዙንህን ብኔም ከሀገር ከወጣን ምናልባት 15 ዓመት ነብዩ ከሀገር ከወጣ ከዚያም ጊዜ በላይ ይሆናል ይመስለኛል። እኔ አሁን የ7 ዓመት ልጅ አለኝ። እናትን አይል የሚባል ለልጅ ተረትን ማንበብ ፈልግ ነበረ። የአማርኛ ተረቶች መጽሐፎችን ላገኝ አልቻልኩም። እዚህ ከኢትዮጵያ ለማስመጣት ሞከርኩኝ። ከኢትዮጵያም በቀላሉ አግኝቶ ይዞልኝ ሊመጣ የሚቻለ ሰው አላገኘሁም ነበረ እና እኔም በኢትዮጵያ ቋንቋ የተጻፈ መጽሐፍ ከነበብኩኝ አንድ 15 ዓመት ሊሆነኝ ነው እና ያንን ሳይ እንደ ይሄ ነገር ምናልባት ለእኔ ብቻ አይደለም ይሄ ችግሩ ብዬ ለብዙንሃም ሳዋየው የብዙንሃም ችግር አንድ አይነት ሆኖ ተገኘ እና ይህንን ስናይ ምናልባት ይሄ ነገር የእኛ ብቻ ችግር አይመስለንም ብለን ተወያየን ከነነብዩ ጋር። ከዛ ቀስ እያልን ስናየው የሁሉም ሰው ችግር ሆኖ ነው የምናየው።
ይህን መጽሐፍ አስልክልኝ፣ ይህን መጽሐፍ አስመጣልኝ ተብሎ ነው ማንበብ የሚቻለው። ከኢትዮጵያ ውጭ ያሉ ሰዎችን የኢትዮጵያን ሊትሬቸር ይህንን ትልቅ ካልቸር ያለን ህዝብ መጽሐፎቻችንን ማንበብ እንችለው በትልቅ ችግር እንደ በርበሬ ካንተ ሽሮ በሻንታ ተጭኖ መጥቶ ነው። ያንን ስናየው ይሄንን ችግር በቴክኖሎጂ መቅረፍ እንዴት ያቅተናል ብለን ተነሳስተን ይሄንን መጽሐፍን በዲጂታል ፐብሊሽ ማድረግ ለተጠቃሚዎችም በቀላሉ በስልካቸው እና ባላቸው በእጃቸው ላይ ባለ ቴክኖሎጂ ለማስገኘት የሚችል ሶሉሽን መፍትሄ መፈለግ አለብን ብለን ተነሳስተን የገባንበት። እንግዲህ
ኢትዮጵያ እንደ ሀገር በስነ ጥበብ እና በስነ ጽሁፍ ዘርፍ ቀደምት ከሚባሉት ሀገራት መካከል አንዷ ናት። አንተ ቀደም እንደጠቀስከውም የተለያዩ ታሪኮች፣ የተለያዩ ስነ ጽሁፍ ስራዎች አሏት። በዘርፉም ደግሞ ብዙ ባለሙያዎች አፍርታለች። ግን አሁን ካለንበት የቴክኖሎጂ ዘመን ጋር መራመድ አልቻለም እያላችሁኝ ነው። እና እስኪ ያ ባለመሆኑ በዘርፉ ያስተዋላችኋቸው ችግሮች ምንድን ናቸው? ነብዩ ወደ አንተ ልምጣ።
ዳዊትም እንዳለው መጀመሪያ ያው የዲስትሪቢዩሽን ችግር በጣም ትልቅ ችግር አለ። እሱ ጋር ያው በቴክኖሎጂ ባለመታገዙ ያለው የአሁን ላይ የስነ ጽሁፍ ሀብት በዓለም ዙሪያ ላሉ አንባቢያን ሊደርስ አልቻለም። ትልቁ እሱ ነው። ከሱ ጋር ደግሞ አብሮ የሚሄደው የፐብሊሽንግ ኮስት ነው። አንድ መጽሐፍ ለማሳተም በጣም ውድ ነው። ብዙ ደራሲያን በብዙ ውጣ ውረድ ነው ስፖንሰር ፈልገው የሚጠይቀው ወጪ በጣም ትልቅ ነው እና ግን በቴክኖሎጂ ይህንን ፕሮብለም ይህንን ችግር ለመፍታት ስንነሳ ኦልሞስት ኖ ኮስት ለደራሲው በቃ ምንም ወጪ አይኖርበትም ማለት ነው። ሶ ደራሲ በቃ ስለ ድርሰቱ እና መጽሐፍ ስለሚፈልገው ሀሳብ ብቻ እዛ ላይ ፎከስ እንዲያደርግ በጣም ይረዳል።
ደግሞ ዳንተ ልምጣ። ኢትዮጵያ ውስጥ የአንባቢያን ቁጥር እየቀነሰ ሄዷል እየተባለ በተደጋጋሚ ይነገራል። ምናልባት የስነ ጽሁፍ ውጤቶች ከቴክኖሎጂዎች ጋር መራመድ አለመቻላቸው ለዚህም ጉዳት አድርሰዋል ብላችሁ ታስባላችሁ?
እንደ አንድ ምክንያት ሊወሰድ ይችላል። በተለይ አሁን አብዛኛው ሰው ስልኩ እጁ ላይ ነው ያለው። በተለይ በሶሻል ሚዲያው ላይ አብዛኛው ወጣት ኢንጌጅድ ነው። የሚያሳየን የሚነበብ እና በዚህ በሊትሬቸሩ በኩል በዲጂታል መልክ ለአንባቢው መቅረብ ቢችል የሚያነበው ሰው ያለ ይመስለኛል። ከዚህ በፊት ዋና ከተማዎች ላይ በወረቀት መልክ ታትሞ ያለውን መጽሐፍ ነው ማግኘት የሚቻለው። የህዝብ መጽሐፍት ቤቶች በየገጠር ከተማ ተስፋፍተው የሉም። በተለይ ደግሞ ይሄ የሊትሬቸር የስነ ጽሁፍ ካልቸር ባህልን ታሪክን የያዙ መጽሐፍቶች ደግሞ በብዛት በትምህርት ቤት ላይብረሪ ውስጥ የማታገኛቸው ናቸው። ስለዚህ ቢታገዝ ኖሮ በቴክኖሎጂ በኩል በዲጂታል መልክም እንደ አማራጭ ደራሲያን የስራ ውጤታቸውን ማቅረብ ቢችሉ ኖሮ የማንበብ ካልቸሩን ማምጣት ይቻላል የሚል እምነት አለኝ። ያንን ሽፍት ለማምጣትም ነው እንደ አንድ ግብ የያዝ ነው።
ዳዊት ወደ አንተ ልመለስ። እንግዲህ እነዚህን ችግሮች ለመፍታት መፍትሄ ብላችሁ ያመጣችሁት አፍሮሪድ የተሰኘው የሞባይል መተግበሪያ ነው። እንግዲህ እንዳየሁት በተለያዩ ርዕሶች ዙሪያ የተጻፉ መጽሐፎች በነጻም በግዥ መልክ ቀርበዋል። ስለ ደራሲያኑ ስለ ስራቸው መረጃዎችም ተካቶበታል። ምን ያክል ጊዜ ፈጀ ይሄ ስራ? ሂደቱስ ምን ይመስል ነበር?
የመጀመሪያ ስራችን የነበረው ከደራሲያን ጋር በቅርበት መስራት እንፈልጋለን። ደራሲያን ከኛ ጋር መስራት ካልፈለጉ፣ አንባቢያንን እንጌጅ ማድረግ ካልተቻለ የእኛ ስራ ውጤት ትርጉም አይኖረውም። ሶስታችንም አንድ ላይ ሰባስብን በዙም እያነጋገርናቸው ችግራቸውን የሚቀርፍ ነገር ነው ወይ የሚለውን ነገር ቫሊዴት ለማድረግ እና ያ ትልቁን ጊዜ የወሰደብን እሱ ይመስለኛል። አትሊስት 6 ወር ከዛም በላይ ወስደን ደራሲያንን በቅርበት አነጋግረን የእነሱንም አስተያየት እና ግምገማ ወስደን እነኛን ኢንክሉድ አድርገን እስካሁን ያለንበት ደረጃ ላይ ደርሰናል። አፕሊኬሽኑ በአፕል ስቶር እና በጉግል ፕሌይ ስቶር ይገኛል። እነዚህ ደረጃ እስክንደርስ አንድ አመት ከ3 ወር ከ1.4 ወር በላይ ወስዶብናል።
ወደ ነብዩ ልምጣና በተለይ በዚህ በኮፒራይት ጋር በተያያዘው ጉዳይ ላይ ድርጅታችሁ ደራሲዎቹ የኮፒራይት መብታቸው እንዲጠበቅ የሚያደርገው በምን መልኩ ነው?
ኮፒራይት በጣም የሁሉም ደራሲ ኮንሰርን ነበረ። አሁን በኦንላይን የደራሲዎችን መጽሐፍ በፒዲኤፍ ኮፒ ተደርጎ ምናምን ኢቨን በአንዳንድ ፐብሊሽንግ ካምፓኒዎች ያለ ደራሲው እውቅና ታትሞ የሚወጡበት ሲቹዌሽኖች አሉ። ሶ እኛ መጀመሪያ ከአፕሊኬሽንን ስናስበውም ይህንን ኮፒራይት ፕሮቴክት የማድረግ ስራ መስራት እንዳለብን ተገንዝበናል።
በእኛ አፕሊኬሽን 100% የደራሲው ኮፒራይት በተጠበቀ መልክ ነው ዲስትሪቢዩት የሚደረገው መጽሐፉ። የተጠቀምነው ቴክኖሎጂ ዲአርኤም የሚባል ኢንክሪፕሽን ፕሮሰስ አለው። ሶ መጽሐፉ ዳውንሎድ ወይ የሚነበበው በእኛ አፕሊኬሽን ውስጥ ብቻ ነው። መጽሐፉ ከኛ አፕሊኬሽን ውጪ ወጥቶ ዲስትሪቢዩት የሚደረግበት ሌላ ሁኔታ አይኖረው።
ብዙአየ ወዳን ተለምጣ እስካሁን ምን ያክል ደራሲዎችን አሳምናችሁ ስራቸውን ማቅረብ ይችላችኋል? በምን መልኩስ ነው እነዚህን ደራሲዎች የመረጣችኋቸው? የተመረጡበት መስፈርት አለው?
መጀመሪያ ላይ ቅድም ዳዊት እንዳለው የደራሲዎችን ፕሮፋይል ኮንታክታቸው ማግኘት ራሱ በጣም አስቸጋሪ ነበርና አዲስ አበባ ላይ የኮንታክት ኦፊስ አቋቁመን እዛ አንድ ወኪል አለን። በሱ አማካኝነት አትሊስት የድርሰት ስራዎችንም በመድረክም ላይ በሚዲያም ላይ በጣም የሚታወቁ እንደ ጌታን ኤፍሬም እና ዶክተር በደሉን ዋን ቱ ዋን ለማግኘት ችለናል። ከነሱ ሜንሊ ያው ፊድባክ መጀመሪያ ከነሱ አስተያየታቸውን እኛ ያሰብናቸው ፕሮብሌሞች ትክክለኛ ችግሮች ናቸው ወይ እነኚህ ችግሮች ደግሞ ልንፈታ ያሰብንበት መንገድ ትክክል ነው ወይ የሚለውን ከነሱ ቫሊዴሽን ማግኘት ነበረብንና መጀመሪያ ከነሱ ጋር ነው መስራት የጀመርነው። አሁን አፍሮሪድ ላይ ወደ 10 አካባቢ የሚሆኑ ደራሲያን ስራቸውን ኦሬዲ ፐብሊሽ አድርገን
አድማጮቻችን ውይይቱ በዚህ ያልተጠናቀቀም የዚህ መሰናዶ ሙሉ ቅጂ በድረገጻችን ላይ ስለሚገኝ ጎራ ብላችሁ እንድታዳምጡት እንጋብዛለን። በመቀጠል ደግሞ አበይት ያለም ሁነቶችን በካሜራቸው ካስቀሩ ባለሙያዎች ጥቂት ምስክርነት እንሰማለን። ዘገባው የአሶሺየትድ ፕሬስ ነው። ጋዜጠኞች ባለፈው አመት በካሜራቸው ካስቀሯቸው የኮቪድ-19 የአየር ንብረት ለውጥ፣ የአፍጋኒስታንና ዩናይትድ ስቴትስ ካፒታል ገጠመኞች መካከል አንዳንዶቹን ይገልጿቸዋል። ይህንን ዘገባ የሚያሰማን ግርማ ደግፋ ነው።
ማንም ሰው የህይወቱን የመጨረሻ ሰዓት ለብቻው ማሳለፍ አይፈልግም። ለዚህ ነው ኮቪድ-19 በአረጋውያን ላይ ያደረሰው ልባችንን የሚሰብረው። በጣሙን ተጋላጭ ስለሆኑ መገለል ቢኖርባቸውም በጥንቃቄ አጠገባቸው መሆን እንችላለን። እናያቸዋለን፣ እናዳምጣቸዋለን።
Everyone was surprised.
የውጭ ኃይሎች ገና ሳይወጡ ታሊባን እንዴት በጥቂት ቀናት ውስጥ ዋና ዋና ከተሞችን ይዞ ካቡል በመድረስ በፍጥነት መላ ሀገሪቱን እንደተቆጣጠረ ሁሉንም ሰው ያስገረመ ይመስለኛል። አፍጋኒስታን ከዓለም ትልቋ ሄሮይን አምራች ነች። ከፍተኛ የሱሰኞች ብዛት ችግርም አለባት። በዚህ ፎቶግራፍ ላይ የምታዩዋቸው ሰዎች ጸጉራቸውን ለመላጨት ወረፋ ያዙ ናቸው። ታሊባኖች ከመንገድ አፍሰው አንጥተዋቸው አሁን የሐሺሽ ተጠቃሚዎች መታከሚያ ወደ ተደረገው የቀድሞ የጦር ካምፕ አስገብተዋቸዋል። በመላው ዓለም ያሉ የአሶሺየትድ ፕሬስ ፎቶአንሺዎች ባለፈው ዓመት የጎርፍና የእሳት አደጋዎችን እንዲሁም ረሃብን ሸፍነዋል። ለእነዚህም ጥፋቶች የአየር ንብረት ለውጥና የዓለም ሙቀት መጨመር አስተዋጽኦ እንዳደረጉ ግልጽ ነው።
After years of covering stories on migration and human
ለብዙ ዓመታት በስደተኞችና በሜክሲኮና ዩኤስ ድንበር ላይ ስለሚፈጸሙ የሰዎች ዝውውር ታሪኮችን እንደመሸፈኔ ሁሌም የማስበው በተፈጥሮ አደጋ ምክንያት ወይም በአየር መዛባት፣ በርስ በርስ ጦርነት ወይም በሌሎች በርካታ ነገሮች ምክንያት ማናችንም እኮ ስደተኛ ልንሆን እንችላለን፣ ወይ ሰፋሪዎች ወይም ጥገኝነት ጠያቂዎች እያልኩ ነው።
In the midst of the presidential vote count, the electoral
count. በፕሬዝዳንታዊ ምርጫ የድምጽ ቆጠራ ላይ ነበርን። የካፒቶል ህንጻ ተወረረ። ዋናው የህንጻው መሃል አስለቃሽ ጢስ ነበር። ወደ ምክር ቤቱ አዳራሽ የሚያስገባው ዋና በር መስዋዕቱ ተሰባበረ። ያ በር በየዓመቱ ፕሬዝዳንቶች የስቴት ኦፍ ዘ ዩኒየን ንግግራቸውን ለማድረግ የሚገቡበት በር ነው። የደህንነት አባላት ወደ ተሰባበሩት መስኮቶች ሽጉጣቸውን ደግነዋል። ካሜራዬን ወደ በሩ አስተካክዬ ተጠበቅኩ። የረብሸኞቹ ድምፅ ከውጭ ይሰማኛል። ከዚያ በስብርባሪው መስኮት ውስጥ አይኖች አየሁ። ከነውጠኞቹ አንዱ ወደ ውስጥ ለማየት ይሞክራል። እሱ ያላየው ግን አፍንጫው ስር ፊቱ ላይ ያነጣጠሩትን ሽጉጦች ነው። የአንድ ፎቶ ጋዜጠኛ ስራና ኃላፊነት ሰዎች በራሳቸው ሊያዩት የማይችሉትን ነገር ማሳየት ነው። ይህን ለማድረግ ደግሞ እዚያ መገኘት አለብን።
ገፋን እናመሰግናለን። አሁን ለምሽቱ ካዝምላችሁ ዝግጅቶች መካከል የመጨረሻውን አስተዋውቃችኋለን። ይህ ያዝነው የካቲት ወር በዩናይትድ ስቴትስ የጥቁር አሜሪካውያን ታሪክ የሚዘከርበት ወር ነው። ከሱ ጋር የተገናኘ ነው ዘገባው። ጥቁር አሜሪካውያን ለረጅም ዘመናት በባርነትና በጭቆና ጥላ ስር የኖሩ ሲሆን አሁንም ድረስ በተለያዩ የሥርዓት ማነቆች ውስጥ ተጨቁነው ይገኛሉ። አሁንም ድረስ በቆዳ ቀለማቸው የተነሳ ለጥቃት የተጋለጡ ናቸው። ላብነት ባለፉት ጥቂት ሳምንታት ታሪካዊ ጥቁር ዩኒቨርሲቲዎች በሚባሉ ትልልቅ ዩኒቨርሲቲዎች ላይ እንዲሁም በዚህ በዋሽንግተን ዲሲ ባሉ ጥቁር የሚበዛባቸው የሁለተኛ ደረጃ ትምህርት ቤቶች ላይ የቦምብ ጥቃትና ማስፈራሪያ መድረሱን ማንሳት ይቻላል። ኤደን ገረመው ወርሃ የካቲት እንዴት የጥቁሮች ታሪክ መዘከሪያ ሆነ ስትል ከዚህ ቀደም አስተናርታ የነበረው መርሃ ግብር በመቀጠል እናሰማችሁ።
Your name is Toby. You're going to learn to say your name. Let me hear you say it. What's your name?
Kunta. Kunta Kinte.
ይህ ድምጽ በ1983 ዓ.ም ከተሰራው የአሌክስ ሃሊ ሩትስ ፊልም ላይ የተቀነጨበ ነው። ከምዕራብ አፍሪካ በባሪያ ፈንጋዮች ተሸጦ የመጣው ኩንታ ኪንቴ የተሰኘው ጥቁር ገጸ ባህሪ ስሙን ወደ ቶቢ እንዲቀይር ከሚቀረፍበት ትዕይንት ነው የተወሰደው። ይህ ከ400 ዓመት በፊት የአትላንቲክ ባህርን አቋርጠው በጉልበት በመገዛት ወደ አሜሪካ የመጡ የጥቁር አሜሪካውያን አባቶችና እናቶች የህይወት አጀማመር ነው። ማንነትን መተው ከስም ይጀምራል። የጥቁሮች ነጻነትና የእኩልነት ትግል በብዙ ውጣ ውረዶች አልፏል። ከተለያዩ የምዕራብ አፍሪካ ሀገራት የተውጣጡ ጥቁሮች በየቀኑ ከነ ልጅ ልጆቻቸው በመጻ ጉልበታቸው እየተበዘበዘ በከባድ የአየር ንብረትና የባህል ለውጥ እንዲሁም ተጽዕኖ ስር ሰብአዊነታቸው ተዘንግቶ በነጮች ጻና ስር ለመኖር ተገደዋል። ምንም እንኳን የአዲስቷ አሜሪካ የቀደሙት አባቶች በመባል የሚታወቁት ጆርጅ ዋሽንግተንና ቶማስ ጀፈርሰን ራሳቸውን ባሪያ አሳዳሪ ቢሆኑም ባርነትን ለመገደብ በሚደረግ እንቅስቃሴ ላይ ተሳትፎ አድርገዋል። የአሜሪካ ህገ መንግስት ግን ለዘመናት የባሪያ አገዛዝን የሚደግፍ ነበር። በተለይም በ1801 አካባቢ በደቡባዊ ዩናይትድ ስቴትስ የጥጥና የትንባሆ ማሳዎች ውስጥ ብዙ ጥቁሮች ያለምንም ህጋዊ ክፍያ ጉልበታቸው በነጻ ይበዘበዝ ነበር። ከ1838 ዓመተ ምህረት ጀምሮ የጥቁሮች የነጻነት እንቅስቃሴ እየተጋጋለ መጣ። በ1873 የተወለደው ጥቁር አሜሪካዊ የታሪክ ተመራማሪ ካርተር ጎድዊን ውድሰን የጥቁር አሜሪካውያን የታሪክ ጥናት እንዲጀመር ሐሳብ አቀረበ። ከ1933 ዓመተ ምህረት ጀምሮ የወርሃ የካቲት ሁለተኛ ሳምንት በጥቁር አሜሪካውያን የነጻነት ትግል የፈጠራ ስራ የጥበብ ታሪክ ውስጥ ተጽዕኖ ያላቸው አሻራቸውን ያሰፈሩና በቆዳ ቀለማቸው ምክንያት ብቻ ሆነ ተብሎ የሚዘነጉ ጥቁሮች እንዲታሰቡ በያኔው ኒግሮ የህይወትና የታሪክ ምርምር ማህበር በአሁኑ የጥቁሮች ህይወትና የታሪክ ምርምር ማህበር በኩል መሰረቱን ጣለ። ማህበሩ የካቲት ወርን ለጥቁሮች መብት ትግል አብይ የሆነ አስተዋጽኦ ካበረከቱት ከ16ኛው የዩናይትድ ስቴትስ ፕሬዝዳንት አብርሃም ሊንከንና ከ1825 እስከ 1902 ከኖረው ጥቁር አሜሪካዊ የቀደመ ባሪያና በኋላ ላይ ነጻነቱን ያገኘው የጥቁር መብት ታጋይ ጸሐፊና አንደበተ ርቱዕ ተናጋሪ ፍሬድሪክ ዳግላስ የተወለዱበት ወር መሆኑን ታሳቢ በማድረግ ነው። በዚህ በወር ሃይካቲት በተለይም በሁለተኛው ሳምንት ትምህርት ቤቶችና የተለያዩ ህብረተሰቦች ጥቁሮችና ስኬቶቻቸውን ይዘክራሉ። እንደ ሃሪያት ተብማን ያሉ ከሰባ በላይ ባሮችን ወደ ነጻነት የመራች ሴት እነ ማርቲን ሉተር ኪንግ፣ ማልኮም ኤክስ፣ ማያ አንጀሎ የመሳሰሉት ለነጻነት ትግሉ ስላበረከቱት አስተዋጽኦ ስማቸው በሰፊ ይነሳል። እነሱም ብቻ ሳይሆኑ በሳይንሱና በፈጠራው ዘርፍ እንደ ቦይ ኪንግ ኦቲስ የልብ ምት መቆጣጣሪያን የሰሩ፣ እንደ ጆርጅ ዋሽንግተን ካርቨር በግብርናው ዘርፍ ሳይንስና የፈጠራ ባለሙያ የሆኑ አስተዋጽኦአቸውን ያበረከቱ፣ ይሁንና ስማቸው የማይጠቀስ አያሌ ጥቁር አሜሪካውያን የፈጠራ ሰዎች ስማቸው ይወደሳል። በ1983 ዓመተ ምህረት የአሜሪካ 38ኛ ፕሬዝዳንት የነበሩት ፎርድ የካቲት ወርን በሀገር አቀፍ ደረጃ የጥቁሮች የታሪክ ወር እንዲሆን አጸደቁት። ከአሜሪካ ውጪ በእንግሊዝና በካናዳ እንዲሁም በኔዘርላንድ ይህ ወቅት ይታሰባል። ከ1950 ወዲህ በተጋጋለው የጥቁሮች የነጻነት ትግል ጥቁሮች ከነጮች ጋር በአንድ የመዝናኛ ስፍራ መዝናናት፣ በአንድ አይነት ትምህርት ቤት መማር፣ ተመሳሳይ መጓጓዣ ላይ አብሮ መሳፈር፣ ተመሳሳይ መጸዳጃ ቤት መጠቀም የመሳሰሉ ስኬቶችን ተጎናጽፈዋል። ከዛ ወዲህ የጥቁሮች የነጻነት ትግል ቢቀዛቀዝም አሁንም ግን ብዙ ስራ ይጠብቃል። ጥቁር አሜሪካውያን ከ400 ዓመት በላይ በኖሩባት አዲስቷ ምድር አሜሪካ ላይ አሁንም ቢሆን በተለያዩ ማህበራዊ ስርዓቶች አማካኝነት ለአድላዊ አሰራርና ለድህነት የተጋለጡ ናቸው። ጥቁር አሜሪካውያን ወንዶችም በፖሊስ ተተኩሶ የመገደል እድላቸው ከፍተኛ ነው። ለዚህ ደግሞ እንደ አውሮፓውያን አቆጣጠር በ2013 የተጀመረው Black Lives Matter ወይም የጥቁሮች ህይወት ዋጋ አለው የሚለው እንቅስቃሴ የትግሉን አለማለቅ ያመለክታል። አሁንም ቢሆን ትግሉ ይቀጥላል።
አድማጮች አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምጽና ምስል ቅንብሩ ደግሞ ኤልያስ አስማራ እስካሁን ድረስ አብረናችሁ ነበር። ጽዮን ግርማው ደግሞ የዕለቱ ዋና አዘጋጅ ነበረች። መልካም ምሽት ይሁንላችሁ። በነገው ዕለት እንገናኛለን።